ለራዲዮ መስጊድ ቤተኞች በፌስቡክ ለምትከታተሉንና ድረገጻችንን ለምትጎበኙ አድማጮቻችን አሁን ርዕሱ እንግዳ ይሆንም የባላንጣዎች ጉድፍ ቀደም ብለን በመግቢያችን ጠቆም ያደረግነው ዝግጅት ነው። ባለፈው ጊዜ ጀምር ያደረግነውና በግድ የሆነ ጉዳይ መጥቶ ሳንዘልቅበት የቀረው ሁለት የራዲዮ መስኮቶች የሚዘለል ነው። እንደ አውሮፓውያን ዘመን አቆጣጠር 2005 ዓመተ ምህረት የታተመውና ለፑሊትዘር ሽልማት በበቃው በ16ኛው የዩናይትድ ስቴትስ ፕሬዝዳንት አብርሃም ሊንከን ለየት ያለ ጊዜና ልዩ ብልሃትን የተካና አስተዳደር ላይ ያተኮረ መጽሐፍ ነው። የስመ ጥሯ የታሪክ ተመራማሪና ደራሲ ዶሪስ ጉድዊን ቲሞ ፍራይቫልስ መነሻነትን ቴልማ አዳሙ ቀደም ሲል ያደረሰን ጽሑፍ አሁን የባላንጣዎች ቡድን ዛሬ ይዘን ተመልሰናል።
ብሔራዊ አንድነትን የሚፈታተን የህይወትና የንብረት ጥፋትን የሚያስከትል ጥቁር ደመና ባንዣበበበት በዚያ ቀውጢ ዘመን አብርሃም ሊንከን በፕሬዝዳንትነት ተመርጦ ካቢኔ ለማቋቋም ይንደፋደፍ ነበር።
እውቀቱም ልምዱም ሁሉም አላቸው የሚባሉት ምሁሮች እርስ በርስ ሲናቆሩ ነበርና ሊንከን ሽልክ ብሎ ፕሬዝዳንት የሆነው በአገሪቱ ውስጥ የጥርጣሬ አየር ሰፈነ። በዚያው ልክም የሊንከን ጣጣ በረከተ። የዝግነና አብሮት የሚሰሩትን ሰዎች አመኔታ ባጭር ጊዜ ውስጥ ማሸነፍ ነበረበት። የበርካታ ተጻራሪ ኃይሎችን የጥቅም ግጭት ማስታረቅ ነበረበት። የእርስ በርስ ጦርነቱ የሚጠይቀውን የሰውና የቁሳቁስ ኃይል ለማግኘቱ እርግጠኛ መሆን ነበረበት። ባሪያዎች ነጻ መውጣት አለባቸው በሚለው ጥያቄ ላይ በራሱ ፓርቲ ውስጥ እንኳን ወጥ የሆነ አመለካከት አልነበረምና ያም እንዲጣጣም ማድረግ ነበረበት። በዲፕሎማሲው ጎራ ደግሞ አውሮፓውያን ህዝባዊ መንግስት የሚሉት ነገር እየፈረጠመ መሄዱ ያባናቸው ነበርና ኮንፌዴሬቱን ቢደግፉ የኃይል ሚዛን ወደ ደቡቡ ያጋድላል የሚል ስጋትም ያስጨንቀው ገባ።
አሜሪካ እንዲህ ያለ ፈተና ገጥሟት አያውቅም። ጥርጣሬ የነገሰበትና ልጆቿ ሆድና ጀርባ የሆኑበት ጊዜም አልነበረም። በብዙ መስዋዕትነት የተገነባው ብሔራዊ አንድነቷ እንዲህ የተፈተነበት ወቅት አልነበረም። የተጠቀስኳቸውንና ሌሎችንም ብዙ ፈተናዎች አልፎ ነው የአብርሃም ሊንከን ቡድን ዛሬ የምናውቃትን የዲሞክራሲ ቀንዲል የሁሉ መጠጊያና መጠለያ የሆነችውን አሜሪካን ያቆየን።
የባላንጣዎች ቡድን ሊንከን አሜሪካ የገጠማትን ታላቅ ፈተና በድል መወጣት የምትችለው በእውቀትም በልምድም የነጠሩ ሰዎችን ማስተባበር ከቻልኩ ብቻ ነው ብሎ በጽኑ ያምን ነበር። አስተዳደሩ ሁሉንም ግዛቶች እንደ መስታወት የሚያሳይና ሁሉንም በሐቅ የሚወክል ስጋቶችና ምኞቶችን ያገናዘበ እንዲሆንም ይፈልግ ነበር። ከዚህ እምነቱ ተነስቶም ነው በምርጫ ላይ ያሸነፋቸውን ባላንጣዎቹን ጭምር በካቢኔ ውስጥ እንዲያገለግሉ ቅድሚያ ጥሪ ያደረገላቸው።
ገና የሽንፈቱ ምሬት ሳይጠፋላቸው አንዳንዶቹ ደግሞ እንደሚነቁት ያወቀ ባላንጣዎቹን አብረውት እንዲሰሩ መጋበዙ የለየለት የዋህነት ነው አሉ የአደባባይ ተቺዎችና ጋዜጠኞች። ሊንከን ታዲያ ለዚህ ጥሩ መልስ ነበረው። አገሬ በብሉህ ልጆቿ እንዳትገለገል የማድረግ መብቱም ፍላጎቱም የለኝም። የምርጫ ውድድር በኔና በተፎካካሪዎች መሃል የነበረውን ግንኙነት አላልቶት እንደሆነ እንጂ የዜግነት ፍራችንንና አንዳችን ለሌላችን ያለንን ከበሬታ ከቶንም ሊያጠፋው አይችልም አላቸው።
ሊንከን በራሱም በዜጎችም ላይ ያለው መጠንካራ ነበርና ተፎካካሪዎቹን እቤታቸው ድረስ እየሄደ ከማግባባት ወደ ኋላ አላለም። አሜሪካ የገጠማት ፈተና የእያንዳንዳቸውን እውቀትና መስዋዕትነት እንደሚጠይቅ አሳሰባቸው። ጥሪውን ከተቀበሉ ደግሞ በሙሉ ነጻነትና ከሙሉ ድጋፍ ጋር እንደሚሰሩም ቃል ገባላቸው። ዊሊያም ስቲዋርድን፣ ኤድዋርድ ስታንተንን፣ ሳልመን ቸስን፣ ኤድዋርድ ቤትስን፣ እኚህን የመሰሉ ከባድ ባላንጣዎች አጠገቡ ሳይደርግ መረጋጋትና ድል አጠራጣሪ ሆኖበት ነበርና ሊንከን በጣም ነበር የበየደው። በሳል ታዋቂና ዘርፈ ብዙ ግንኙነት ያላቸውን ፖለቲከኞች በአንድ ካቢኔ ውስጥ ማሰባሰቡን በጣም ተቀመው።
የካቢኔው ተቀዳሚ ተግባር ጦርነት እንዲቆምና እርቅ እንዲወርድ የሚያደርጉ ሐሳቦችን በጥልቀትና በድፍረት ማመንጨት ነበር። ከሀገር መገንጠል በመለስ ሊደረጉ የሚችሉ ሰጥቶ መቀበሎችን መመዘን ነበር። የሰላም አማራጮች ፋይዳ ባይሰጡ ደግሞ ጦርነቱ በሰው ኃይል፣ በፋይናንስ፣ በዲፕሎማሲና በሌላው ዘርፍ የሚጠይቀውን አቅም ማጥናትና እንዴትስ እንደሚሰባሰብ ስትራቴጂ ማውጣት ነበር። የሰላም አማራጮች ገዢ ቦታ ይኖራቸው ዘንድ የሊንከን አይነ ልቡና ምንጊዜም ክፍት ነው። የተለያዩና አንዳንዴም የማይዋጡ የሚመስሉ የክልል ፍላጎቶችን ለማስተናገድ ወኔያን ቦታ ያውቅም።
ከሁሉ በፊት ግን እርሱና ባላንጣዎቹ ልብ ለልብ ይገናኙ ዘንድ ልክ የጥራ አየር መፍጠር የሊንከን ፋንታ ነበር። ለዚህ ደግሞ መልካም ስብዕናውና ጥልቅ አሳቢነቱ ጥሩ መነሻዎች ሆኑለት። ለሰዎችና ለሐሳባቸው የሚሰጠው ከበሬታ የወዳጅ አዝመራ አበዛለት። የተወሳሰቡና ውጥረት የሚያስከትሉ አጀንዳዎች ነርቭ ሲነኩ ወዛም ቀልዶችንና አገራዊ ተምሳሌቶችን ማርገቢያና ማረጋጊያ መሳሪያም አደረጋቸው። ሳይውል ሳያድር ካቢኔውም መገናኛ ብዙሃኑም የሩቁም የቅርቡም ለዚህ ሰው ቀና ተፈጥሮና ያመራር ችሎታ ከመማረክ ሌላ አማራጭ አጡ።
ትናንት በፍክክርና በጥርጣሬ መጋረጃዎች ተለያይተው የነበሩ ባላንጣዎች በአንድ ሰው ጥረት፣ አስተዋይነትና የማስተባበር ችሎታ አንድ አካል አንድ አምሳል ሆነው አገርና ወገንን በመታደግ ክቡር ስራ ላይ ተሰማሩ።
ቀጥሎ ደግሞ ሊንከንን ታላቅ መሪ፣ የባላንጣዎች ቡድንን ደግሞ ቻምፒዮን ቡድን እንዲሆን የረዱትን ባህሪያት ባጭር ባጭሩ ላነጥብላችሁ ይሉናል አቶ ይልማ አዳሙ። አቶ ይልማ ወጋቸውን አልኳቸውም፣ ይልቁንም ቀደም ብዬ እንደጠቆምኩት ወደ ኢትዮጵያ ጉዳይ የሚወስደውን ሐሳብ እዚህ ላይ ይጀምራሉ። የስልክ ሰዓታችን ሱንነት ታዲያ የዚህንም ለነገል እናሳደር ግድ አለ። ተባባሪ እንዲሁ ያለችውን ቆንጅት ታየን ላመስግን። ዛሬ አዲሱ በሌለበት ግሩም አድርገሽ ለማንበብ ተገኝተሽልኛል።
አቶ ይልማ እንዳሰቡት አስተካክዬ አንብቤ ያለው ተስፋ አደርጋለሁ። ካልሆነም ይቅርታ ይደረግ
እንደሚስማሙ አምናለሁ ቆንጅት።